ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
You have to be prepared to walk.
ሁሉ ጊዜ ለመውጣት ዝግጁ መሆን አለብን።
የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ናቸው ያለ ስኬት ከተቋጨው የቪየትናም ስብሰባ በኋላ በተካሄደ ጋዜጣዊ መግለጫ ከተናገሩት የተወሰደ ነው። በቀዳሚው የዓለም ዜና ይሰማል።
He is a racist. He is a con man and he is a cheat.
ዘረኛ ናቸው፣ አታላይ ናቸው፣ አጭበርባሪ ናቸው።
Wanted to work in the White House.
No, sir.
Didn't get brought to the dance.
White House ውስጥ ስራ እንዲሰጥ ፈልገህ ነበር? አልተጠራህም። ተከፍተህ ነው።
የቀደሙት በትላንትና ዕለት በዩናይትድ ስቴትስ ምክር ቤት የምስክርነት ቃል የሰጡት የፕሬዚዳንት ትራምፕ የቀድሞ ጠበቃ ማይክል ኮሆን ሲሆኑ እርሳቸውን ተከትሎ የተሰሙት ደግሞ በምክር ቤቱ የሪፐብሊካን ፓርቲ አባል ጂም ጆርዳን ናቸው። ዝርዝሩን በዕለቱ አብይ ርዕስ እናቀርባለን።
ኢትዮጵያ በዓለም አቀፍ ደረጃ የተቀበለቻቸውን የሰብአዊ መብት ድንጋጌዎች ግምት ውስጥ በማስገባት በሕገ መንግስቱ ላይ ለዜጎች ለተከሰሱ ለተያዙ ሰዎች የተቀመጡ መብቶችን በሙሉ ግምት ውስጥ በማስገባት እንደሆነ መብቶችን መገደብም ያስፈልግ ከሆነ በሕገ መንግስቱ ላይ ለእነዚህ መብቶች በተቀመጠው ገደብ ማዕቀፍ ውስጥ ብቻ መሆን እንዳለበት የሚያስገነዝብ ራሱን የቻለ አንቀጽ እንዲኖረው ተደርጓል።
የጸረ ሽብር ሕግ አርቃቂ ኮሚቴ ሊቀመንበር አቶ አማሃ መኮንን ዝርዝሩን ይዘናል። ሙሉ ዘገባው በዜና መጽሔት ተካቷል።
ጤና ስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያለ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ሐሙስ የካቲት 21 2011 ዓ ም ስርጭታችን ጋር አስተናጋጆች አሉላ ከበደና
አዲሱ አበበ፣ አቀናባሪያችን ብርሃን ኃይሉ ነች። የስርጭት መሐንዲሱም አብሮን ያመሻል። በቅድሚያ ግን የዓለም ዜና እናነባለን። ቀደም ሲል እንደተገለጠው ለኢትዮጵያው ጸረ ሽብር ሕግ በአዲስ ሁኔታ እየተረቀቀ መሆኑ ተነግሯል። ረቂቅ የጸረ ሽብር አዋጁ የቀድሞውን ሕግ የሚያሻሽል ብቻ ሳይሆን ፈጽሞ የሚሽር ነው ሲሉ የአርቃቂው ግብረ ኃይል ሊቀመንበር ተናግረዋል። ግብረ ኃይሉ ባዘጋጀው ረቂቅ ላይ የተለያዩ አስተያየቶች እየተሰነዘሩ እንደሆነ የተናገሩት ሊቀመንበሩ በመጨረሻ ግን ወደ አቃቢ ሕግ እንደሚመራ ነው ያስታወቁት። መጽሔት ዘገባ ይኖረዋል።
የሶማሊላንድ ፕሬዚዳንት ሙሴ ቢሂ አብዲ የበርበራ ወደብን ከኢትዮጵያ ድንበር ጋር ለሚያገናኘው ዋና መንገድ ስራ የመሰረት ድንጋይ ማኖራቸው ተገለጠ። ይህም ተለይታ የነበረችዋን ሰሜናዊ ምዕራብ ሶማሊያን ከክልሉ ጋር የመደባለቅ ከፍተኛ እርምጃ ነው ተብሏል። በዚህ በአስተዳደሩ ዋና ከተማ ሀርጌሳ ላይ በተካሄደ ከፍተኛ ስነ ስርዓት ላይ የኢትዮጵያ ሶማሌ ክልል ፕሬዚዳንት ሙስጠፋ ኦማር እና የተባበሩት አረብ ኤሚሬቶች የወደብ ላይ ድጋፍ አቅርቦቶችና አገልግሎቶች ባለስልጣናት ተገኝተዋል። በዚህ ወቅት የሶማሊላንድ ትራንስፖርትና መንገዶች ልማት ሚኒስትር አብድላሂ አቡካር ኦስማን ባደረጉት ንግግር የበርበራን አየር ማረፊያ ልማት የሚጨምረው ይህ ከፍተኛ ፕሮጀክት 111 ሚሊዮን ዶላር እንደሚፈጅና ስራውም በሁለት ዓመት ውስጥ እንደሚጠናቀቅ ገልጸዋል። ይህ የበርበራን ወደብ ለማስዋብ የታቀደ የመንገድ ፕሮጄ በኢትዮጵያ በሶማሌላንድና በአረብ ኤሚሬቶች ዲፒ ወርልድ መካከል በ442 ሚሊዮን ዶላር ወጪ ለ30 ዓመት የተደረሰ ስምምነት መሆኑም ይታወቃል።
በደቡብ ሱዳን የካቶሊካዊት ቤተ ክርስቲያን ሊቃነ ጳጳሳት ባለፈው ዓመት የተፈረመው የደቡባዊ ሱዳን የሰላም ስምምነት የወደፊት ሁኔታ እንዳሳሰባቸው ተናገሩ። ጅምሩ አዎንታዊ በመሆኑ እንደግፈዋለን በማለት በዛሬ ሐሙስ መግለጫቸው የጠቀሱት ሊቃነ ጳጳሳቱ ለዘላቂ ሰላምም አንድ እርምጃ ነው ብለዋል። ይሁንና መሬት ላይ ያለው ተጨባጭ ሁኔታ የአገሪቱን መሠረታዊ ችግር ያላገናዘበ በመሆኑ ከስጋት አልዳንም ይላሉ ጳጳሳቱ። የሰብአዊ መብቶች ጥሰት፣ ግድያንና ግዳጅ ወሲብን ያካተተው ያለመከሰስ ሕግ ዛሬም የደቡብ ሱዳን ሕዝብ ችግር እንደሆነ ካቶሊካውያኑ ሊቃነ ጳጳሳት አመልክተዋል። የደቡብ ሱዳን የሰላም ስምምነት በፕሬዝዳንት ሳልቫ ኪር መንግስትና በዋናው ሽምቅ ተዋጊ ቡድን በሚመራው በቀድሞ ምክትል ፕሬዝዳንት ሪክ ማቻር መካከል የተፈረመ እንደሆነም አይዘነጋም።
በሴኔጋል ምርጫ ዛሬ ሐሙስ ይፋ በሆነው ጊዜያዊ ውጤት መሰረት ማኪ ሳል እንደገና አሸናፊ ሆነዋል። የሴኔጋል ምርጫ ኮሚሽን እንዳስታወቀው በእሁዱ ምርጫ የ57 ዓመቱ ማኪ ሳል 58 በመቶ በሆነ ድምፅ የመሪነቱን ስፍራ ይዘዋል። ተቀናቃኛቸው የቀድሞ ጠቅላይ ሚኒስትር ኢድሪስ ሴክ ደግሞ በ21 በመቶ ድምፅ ይከተላሉ። አሁን የተገኘው ውጤት በሕገ መንግሥታዊ ፍርድ ቤት ከተደገፈ ሳል የመጀመሪያ ዙር አሸናፊ ይሆናሉ። ተቀናቃኞቻቸው ግን ሌላ ዙር ውድድር እንደሚያስፈልግ ነው የሚናገሩት። ሴኔጋል የተረጋጋ ዲሞክራሲ ከሚካሄድባቸው የአፍሪካ ሀገሮች አንዷ መሆኗም ይታወቃል።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ያለ ስኬት ከተቋጨው የቪየትናሙ ስብሰባቸው ወዲህ ወደ አሜሪካ እየተመለሱ ነው። ከፕሬዚዳንት ትራምፕ ጋር የተጓዘው የዋይት ሀውስ ቢሮአችን ኃላፊ ስቲቭ ሄርማን ያጠናቀረው ዘገባ አለ። ሰሎሞን አባቴ ያቀርበዋል።
ሚስተር ዶናልድ ትራምፕና ሚስተር ኪም ጆንግ ኡን ሃኖይ ላይ ያደረጉት ሁለተኛ ዙር ስብሰባቸው ያለ ስኬት ተጨናግፏል። የሁለት ቀናት ውይይታቸው ያለ ጊዜው ተፈጽሞ መሪዎቹ ተለያይተዋል። ሰሜን ኮሪያን ኒውክሌር ጦር መሳሪያዎቿን የማስፈታትና መርሃ ግብሯንም የማስቆሙ ሰላማዊ ጥረት ለጊዜው አልሰመረም። በእርግጥ ነገሮች ድንገት ተቋርጠው በቀጣይነት የተያዙት ዕቅዶች ከመሰረዛቸው በፊት ስለ ስምምነታቸው ድል የማብሰሪያና ሐሴት የማድረጊያ ምሳ የሰነዶች መፈራረሚያና መለዋወጫ ሥነ ሥርዓትም ተዘጋጅተው ነበር። ሃኖይ ያንን ብርቅ ሊሆን ይችል የነበረ ዜና ለማወጅና ለማስተናገድ ግን ሳትታደል ቀረች። ረፋድ ላይ ጨዋታ ፈረሰ። የአሜሪካው ፕሬዚደንት ዶናልድ ትራምፕ በሰጡት ጋዜጣዊ መግለጫ የሰሜን ኮሪያው አቻቸው ለሚወስዱት ኒውክሌር መርሃ ግብራቸውን በከፊል የማቆም እርምጃ በሀገራቸው ላይ የተጣሉ ማዕቀቦች ሁሉ እንዲነሱ መጠየቃቸውን ተናግረዋል። ይሁን እንጂ ለጥያቄው ቀና መልስ ለመስጠት የለውጡ ዋጋ በቂ አይደለም። ለፕሬዚደንት ትራምፕ ሁልጊዜ ለመውጣት ዝግጁ መሆን አለብን ባይ ናቸው። ስለ ሦስተኛ ዙር ስብሰባ ያስቡ እንደሆነ ከጋዜጠኞች የተጠየቁት ትራምፕ እንዲያ ዐይነት ግንኙነት አለመታቀዱን ጠቅሰው ይሁን እንጂ ወደፊት ስምምነት ላይ ሊደረስ እንደሚችል ገልጸዋል።
ትናንት በምክር ቤት ቀርበው ለረዥም ሰዓታት የምስክርነት ቃላቸውን የሰጡት የፕሬዝዳንት ዶናልድ ትራምፕ የቀድሞ የሕግ ጠበቃ ማይክል ኮሆን ዛሬ ሐሙስም ወደ ኮንግረሱ ብቅ ብለው ከምክር ቤት አባላት ጋር ተገናኝተዋል። በትናንት ምስክርነታቸው ፕሬዝዳንት ትራምፕን ቀጣፊና ዘረኛ ማለታቸውም አይዘነጋም። ባለፈው የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ የፕሬዝዳንት ትራምፕ ተፎካካሪ የነበሩትን የሂለሪ ክሊንተንን የኤሌክትሮኒክስ መልእክት ልውውጦች ዊኪሊክስ አውጥቶ ሲዘረግፍ ፕሬዚዳንት ዶናልድ ትራምፕ ያውቁ ነበር ሲሉ ኮሆን መናገራቸው አይዘነጋም። ከሪፐብሊካን የምክር ቤት አባላትም ጠንካራ ጥያቄዎች እንደቀረቡላቸው ተሰምቷል። አብይ ርዕስ በዚህ ላይ ዘገባ ይኖረዋል።
የዩናይት ስቴትሱ ከፍተኛው የንግድ ባለስልጣን ዛሬ ረቡዕ ጠዋት በሰጡት ቃል ከቻይና ጋር ያለው የንግድ ግንኙነት ስምምነት ገና ዳር አልደረሰም ብለዋል። ዋሽንግተን ውስጥ በተካሄደ ምክር ቤታዊ ውይይት ስምምነት ላይ ለመድረስ ብዙ መሰራት ያለባቸው ነገሮች አሉ ያሉት የዩናይትድ ስቴትሱ የንግድ ተወካይ ሮበርት ሌትገር ጅምራችንን ዳር ለማድረስ ከተፈለገ ወዳጅነታችንን ሊያሻሽሉ የሚችሉ ጉዳዮች መስመር ማስያዝ ያስፈልጋል ብለዋል። የዓለማችን ትልልቆቹ የምጣኔ ሀብት ይዞታ ባለቤቶች ዩናይትድ ስቴትስና ቻይና አዲስ ስምምነት ላይ ለመድረስ ለወራት የዘለቀ ድርድር ማካሄዳቸውም ይታወቃል። የሁለቱም ወገን ተደራዳሪዎች ጥሩ ጅምር ላይ እንዳሉ ግን የአሜሪካው ተወካይ አመልክተዋል።
ባለፈው ዓመት ፍልስጤማውያን በየሳምንቱ በጋዛ የተቃውሞ ሰልፎችን ያካሄዱ በነበረበት ወቅት የእስራኤል ወታደሮች ሆን ተብሎ በሲቪሎች ላይ የተነጣጠረ ጥቃት ፈጽመዋል ሲሉ የተባበሩት መንግስታት ድርጅት መርማሪዎች ከሰዋል። አንዳንዶቹም ጥቃቶች በጦር ወንጀልና በሰብአዊነት ላይ ከተፈጸሙ ወንጀሎች የሚቆጠሩ ናቸውም ብለዋል። ሊሳ ሽላይን ከጄኔቫ ያጠናቀረችው አጠር ያለ ዘገባ አለ አሉላ።
ኮሚሽኑ ይፋ ባደረገው መግለጫ እንደ አውሮፓውያን የዘመን አቆጣጠር ካለፈው ዓመት መጋቢት 30 እስከ ታህሳስ 31 በነበረው ጊዜ ብቻ በእስራኤል ወታደሮች ጥቃት ከ189 በላይ ፍልስጤማውያን ሲገደሉ ቁጥራቸው ከ6000 በላይ የሚደርሱ ያልታጠቁ ሲቪሎች በጥይት ተመትተዋል። ሳራ ሆሳኒ የኮሚሽኑ አባል ናቸው። በሲቪሎች ላይ የተፈጸመውን ጥቃት አንዳችም ማስተባበያ ሊቀርብበት የማይችል ብለውታል።
We are saying that they have intentionally shot children. They have intentionally shot people with disabilities.
እያልን ያለ ነው ሆን ተብሎ በተተኮሱ ጥይቶች ህጻናት ተመተዋል ነው። እያልን ያለ ነው ሆን ተብሎ ጋዜጠኞችን ጨምሮ ብዙዎች በተተኮሰባቸው ጥይት ለአካል ጉዳት ተዳርገዋል ነው ያሉት የኮሚሽኑ አባል። እስራኤል መሰረት የለሽ ቲያትር ነው ስትል የጥላቻ የሐሰትና ወደ አንድ ወገን ያጋደለ ያለችውን ክስ አጣጥላለች።
አመሰግናለሁ አሎላ። አድማጮች፣ ለሰዓቱ ለዜና የተያዘው ጊዜም አበቃ። የተከበራችሁ አድማጮቻችን፣ የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት የሚተላለፈውን ስርጭት ነው። የምሽት አስተናጋጆቻችሁ አዲሱ አበበና
አሉላ ከበደንን። በዓለም ዜና የጀመረው መደበኛው ፕሮግራማችን በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አድማጮች፣ አሁን በቀጥታ ቆየት ብለው ከሚሰሙ ድምፆች አንዱን እናስከትል።
አንደኛ የፖለቲካ ፓርቲዎች ሁሉም የጋራ ግንዛቤ የሚጨብጡበት መሰረታዊ ግንዛቤ የጋራ ግንዛቤ ኑሮን የምንለያየውም የምንቀራረበው ፖለቲካ ፓርቲዎችም እንድንታወቅ ነው።
ፕሮፌሰር በየነ ጴጥሮስ ናቸው። በሁለተኛው አጋማሽ የኢትዮጵያን ወቅታዊ ሁኔታና ቀጣይ አቅጣጫዎች በሚመለከት ቅንብር ትሰሟቸዋላችሁ። ሌሎች ድምፆችም ይኖራሉ። አሁን ቀደም ብዬ እንደጠቆምኩት በቀጥታ ወደ ዕለቱ አብይ ርዕስ።
ፕሬዚደንት ዶናልድ ትራምፕ ባለፈው የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ ወቅት ተፎካካሪያቸው የነበሩትን ሂላሪ ክሊንተንን የምረጡኝ ዘመቻ የጎዱ የኤሌክትሮኒክ መልእክት ልውውጦች ምስጢራዊ መረጃዎች ይፋ የሚያወጣው ዊኪሊክስ አውጥቶ ሲያበቃ ዝርክርክ ያርገውና ሲበትነው ትራምፕ ያውቁ ነበር ሲሉ የፕሬዚዳንቱ የቀድሞ ጠበቃ ማይክል ኮሆን ተናገሩ። ትናንት ከዩናይትድ ስቴትስ ምክር ቤት ፊት ቀርበው በሰጡት በርካታ ሰዓታት የፈጀ የምስክርነት ቃል የሚሰማበት ስነ ስርዓት ላይ በፕሬዝዳንቱ የውንጀላ ማዕት ያዥጎደጎዱባቸው ከሆን ሪፐብሊካን የምክር ቤት አባላት ደግሞ በፊናቸው በብርቱ ጥያቄ አጣድፈዋቸው ነበር። የአሜሪካ ድምፅ የዩናይትድ ስቴትስ ምክር ቤት ዘጋቢ ካርተን ጊብሰን ከካፒቶል ሂል ያጠናቀረችውን ዘገባ ቆንጅታዬ ታሰማለች።
ማይክል ኮሆን በትናንቱ የምስክርነት ቃላቸው ከአስር ዓመታት በላይ ባገለገሏቸው በዶናልድ ትራምፕ ላይ ከባድ ከባድ የሆኑ ውንጀላዎችን ነው ያሰሙባቸው።
ዘረኛ ናቸው፣ አታላይ ናቸው፣ አጭበርባሪ ናቸው። ፕሬዚደንታዊ እጩ ሳሉ ዊኪሊክስ የዲሞክራቲክ ፓርቲ ኮሚቴውን ኢሜሎች ሊለቅ ሲል ሮጀር ስቶን ከጁሊያን አሳንጅ ጋር ሲነጋገር እንደነበር ያውቁ ነበር።
ማይክል ኮሆን በፕሬዝደንታዊ ምርጫው የሚስተር ትራምፕ ተፎካካሪ የነበሩትን ሂለሪ ክሊንተንን የሚጎዱ መረጃዎች ይፋ እንዲወጡ የትራምፕ የምርጫ ዘመቻ ተጫውቷል ስላሉት ሚና ገሃድ ያወጡበትን የምስክርነት ቃላቸውን ከአሁን ቀደም ለኮንግረሱ በሰጡት ቃል በመዋሸት በተፈረደባቸው የእስራት ቅጣት ወህኒ ከመውረዳቸው አስቀድሞ እውነቱን ለመናገር የመጨረሻ እድላቸው አድርገው ነው የተመለከቱት። ኮሆን የዋሸሁት ትራምፕ ገፋፍተውኝ ነው ብለው ነው የሚያምኑት።
He would look me in the eye and tell me there's no Russian business and then go on to lie.
ፍጥጥ ብለው አይኔን እያዩ ሩሲያ ውስጥ አንድም የምንሰራው ሥራ የለም እያሉኝ ወጥቼ ይህንኑ ለአሜሪካ ሕዝብ ተናግሬ እንደዋሽ ያደርጉኛል። በራሳቸው መንገድ ዋሽ ነው ያሉኝ ማለት ነው።
የሚስተር ትራምፕ የምረጡኝ ዘመቻ ከሩሲያ ጋር ስለመመሳጠሩ ግን በቀጥታ ማስረጃ የለኝም ነው ያሉት ኮሆን። ከዚያ የተለየ ቅሌትን አስመልክቶ ግን በባንክ ቼክ ማሳያ የተደገፈ ማስረጃ ለሸንጎ አቅርበዋል።
I am providing a copy of a $35,000 check that President Trump personally
ሰነድ እያቀረብኩ ነው። የ35,000 ቼክ የዩናይትድ ስቴትስ ፕሬዚደንት ከሆኑ በኋላ ኦገስት 1 2017 ወይም ነሐሴ 25 2009 ዓመተ ምህረት በኢትዮጵያ የዘመን አቆጣጠር ከግል የባንክ ሂሳባቸው ራሳቸው ቼክ ፈርመውልኛል።
ሚስተር ትራምፕ ስቶርሚ ዳንኤልስ ከምትባለው የወሲባዊ ፊልም ተዋናይት ጋር ለአስር ዓመታት ጊዜ ስለነበራቸው ግንኙነት እንዳታወራ ለመከላከል በፕሬዝዳንታዊ ምርጫ ዋዜማ ለተደረገ ክፍያ በፕሬዝዳንቱ ተፈርሞ የተሰጣቸው ቼክ እንደሆነ የተናገሩት ኮሆን የሚስተር ትራምፕ አጭበርባሪነት አንዱ ማሳያ ነው ብለው ሸንጎ ፊት አቅርበውታል።
He had no desire or intention to leave this nation, only to market himself.
ይህችን አገር ለመምራት ፍላጎትም ሆነ ዓላማ የላቸውም። ያላቸው ፍላጎት ራሳቸውን ማስተዋወቅ፣ ሀብትና ስልጣናቸውን ማጋበስ ብቻ ነው።
ሪፐብሊካኖች በበኩላቸው በከባድ ወንጀል ፈጻሚነት እስራት የተፈረደባቸው ማይክል ኮሆንም ብሎ ስለሌላ ሰው ባህሪ መስካሪ የለም በማለት የሰጡትን ቃል አጣጥለውባቸዋል። ሪፐብሊካኑ የምክር ቤት አባል ማርክ ግሪን አንዱ ናቸው።
If the Democrats were after the truth, they'd have an honest person here testifying.
ዲሞክራቶቹ እነቱ እንዲወጣ ቢፈልጉ ኖሮ ሀቀኛ ሰው ለምስክርነት ባቀረቡ ነበር።
ኮሆን ፕሬዝዳንቱን የሚወነጅሏቸው በቂም በቀል ተነሳስተው ነው ሲሉም ሪፐብሊካን የምክር ቤት አባላት ይከሳሉ። አንዱ የህዝብ ተወካይ ጂም ጆርዳን
ዋይት
ሃውስ ውስጥ ስራ እንዲሰጥ ፈልገህ ነበር አልተጠራህም ተከፍተህ ነው።
የማይክል ኮሆንን ቃል ተአማኒ ሆኖ እንዳገኙት የሚናገሩት ዲሞክራቶች በበኩላቸው የሳቸው የምስክርነት ቃል ትራምፕ እንዴት እንደሚንቀሳቀሱ የሚያሳይ ነው ብለው ተቀብለውታል። ዲሞክራቷ የህዝብ ተወካይ ጃኪ ሲየር
የደበቁት ሚስጥር እንዳይወጣ ለመከላከል ምንም ነገር ከማድረግ እንደማይመለሱ የሚያሳዩ ማስረጃዎች እየበረከቱ ነው። ፍትህን ከመሰናከል ህግ ከመጣስ ወደ ኋላ አይሉም።
የሆነ ሆኖ ይህ ብቻውን ፕሬዝዳንቱን ከስልጣን ማሰናበቻ ክስ እንዲቀርብባቸው ያስችል እንደሆነ ለጊዜው ግልጽ አይደለም። ዲሞክራቱ የተወካዮች ምክር ቤት አባል ጄሚ ራስኪን እንዲህ ይላሉ።
I think it's clear that there were statutory crimes committed. It requires us to ask the question of whether
እኔ እንደሚመስለኝ ከባድ ወንጀሎች እንደተፈጸሙ ግልጽ ነው። እነዚህ ወንጀሎች በሪፐብሊካችን በራሷ ላይ በዲሞክራሲ ላይ የተፈጸሙ ወንጀሎች ናቸው ወይ የሚለውን ጥያቄ መጠየቅ ግን የግድ ይላል። አሜሪካውያን የሚነጋገሩበት ጉዳይ እንደሚሆን ይስማኛል።
አብዛኞቹ ዲሞክራቶች ታዲያ ይህ ንግግር ልዩ አቃቢ ህግ ሮበርት ሞለር በሩሲያ ጉዳይ የተካሄደውን ምርመራ ሪፖርታቸውን ይፋ ከማድረጋቸው አስቀድሞ መፍትሄ ሊያገኝ እንደማይችል ይናገራሉ።
ቆንጆን ለዘገባው እናመሰግናለን። አሁን በቀጥታ ወደ አዲስ አበባ የሚመለስን የመጽሔት ርዕስ እናስከትል። ረቂቅ የጸረ ሽብር አዋጁ የቀድሞውን ሕግ የሚያሻሽል ብቻ ሳይሆን ፈጽሞ የሚሸረሽር ነው ሲሉ የአርቃቂው ግብረ ኃይል ሊቀመንበር አስታወቁ። ግብረ ኃይሉ ባዘጋጀው ረቂቅ ላይ የተለያዩ አስተያየቶች ተሰንዝረዋል። ረቂቅ አዋጁ ወደ አቃቢ ሕግ እንደሚመራም አስታውቋል። መለስካቸው አምሃ ዝርዝሩን ይዟል።
የጸረ ሽብር ሕጉን ለማሻሻል በተቋቋመው ግብረ ኃይል አማካይነት በተዘጋጀው ረቂቅ አዋጅ ላይ ዛሬ ውይይት ሲካሄድ ውሏል። በግብረ ኃይሉ ስር ረቂቅ አዋጁን ለማዳበር በተካሄዱት ውይይቶችም ይህ ምናልባት የመጨረሻው ሳይሆን እንደማይቀር የግብረ ኃይሉ አስተባባሪ አቶ አማ መኮንን ለቪኦኤ ገልጸዋል። እንደ አቶ አማ አባባል ከሆነ ረቂቁ ሲሰራ የቀድሞውን ጸረ ሽብር ሕግ በማሻሻል ሳቢያ አልነበረም። ማሻሻያ ሲባል የቀድሞ ሕግ እንዳለ ሆኖ የተወሰኑ ድንጋጌዎችንም ሐሳቦችን መለወጥ ነው ሲሉ ያስረዳሉ። የቀድሞ ሕግ ሙሉ ለሙሉ ተሽሮ ያንን የሚተካ አዲስ የሕግ ረቂቅ እንደቀረበም ገልጸዋል። አቶ አማ መኮንን ሰፋ ያለ ማብራሪያ ነበር የሰጡት።
አዲስ የሚያሰኘው ምንድነው? ይሄን ስላልን ብቻ ሳይሆን አዲስ የሚያሰኘው ምንድነው? አንደኛ የነበረው ሕግ ሙሉ በሙሉ ትኩረት ያደረገ የነበረው ከመግቢያው ጀምሮ ድንጋጌዎቹ በሙሉ ሽብርተኝነትን በብቃት መከላከል፣ መዋጋት የሚል እሳቤ ይዞ የተነሳ ነው እንጂ በዚህ ሂደት ውስጥ የንጹሃን ዜጎች መብት እንዳይሸራረፍ፣ የተጠርጣሪዎች ላይ ራሱ ጉዳት ከመብት አንጻር ጉዳት እንዳይደርስ ምንም ያለም አልነበረም። ይሄ እንዳይሆንም የሚያግዝ ድንጋጌዎችም አልነበሩትም። ይሄ አሁን የወጣው ህግ ግን ከመነሻው ከመግቢያው ላይ ራሱ አንዱ የዚህ ህግ ዓላማ የዜጎችን ሰብአዊ መብቶች ማክበርና ማስከበር እንደሆነ ተቀምጧል።
የጸረ ሽብር ህጉ አርቃቂ ግብረ ኃይል አስተባባሪ ስለ ዜጎች መብት መጠበቅ የህጉ ዋና ትኩረት መሆኑ የሚታየው ከመግቢያውም ባለፈ በዝርዝር ድንጋጌዎችም ጭምር እንደሆነ በመሳሪያዎች አስረድተዋል።
ይህ ህግ ሲተረጎምም ሆነ ሲተገበር ህጉን ለመተርጎም ኃላፊነት ያለባቸውም ሆነ ለመተግበር ስልጣንና ኃላፊነት ያለባቸው ተቋማት በሙሉ እያንዳንዱን የህጉን ድንጋጌ ሲተረጎምም ሆነ ሲተገብሩ ኢትዮጵያ በዓለም አቀፍ ደረጃ የተቀበለቻቸውን የሰብአዊ መብት ድንጋጌዎች ግምት ውስጥ በማስገባት በህገ መንግስቱ ላይ ለዜጎች ለተከሰሱ ለተያዙ ሰዎች የተቀመጡ መብቶችን በሙሉ ግምት ውስጥ በማስገባት እንደሆነ መብቶችን መገደብም ያስፈልግ ከሆነ በህገ መንግስቱ ላይ ለእነዚህ መብቶች በተቀመጠው ገደብ ማዕቀፍ ውስጥ ብቻ መሆን እንዳለበት የሚያስገነዝብ ራሱን የቻለ አንቀጽ እንዲኖረው ተደርጓል። ከዚህ በኋላ የተጠያቂነት ጉዳይ በግልጽ እንዲቀመጥ ተደርጓል። ይሄ ሁሉ ጥበቃም ተደርጎ ይህን ህግ ሆን ብሎ ወይም በበዛ ቸልተኝነት በመተላለፍ በዜጎች ላይ ጉዳት የሚያደርስ አካል ወዲያውኑ በአስተዳደርም በወንጀልም በፍትሐ ብሔርም ኃላፊ የሚሆንበት ሁኔታ ተቀምጧል።
ዛሬ በረቂቁ ህግ ውይይት ከተገኙ ሰዎች መካከል እውቁ ጦማሪና የፖለቲካ ተንታኝ እንዲሁም የቀድሞ የዩኒቨርሲቲ መምህር አቶ ስዩም ተሾመ ነበሩ። እሳቸውም ይህ ረቂቅ በብዙ መልኩ አዲስና የሚመሰገን መሆኑን ለቪኦኤ ተናግረዋል። ይሁንና በዚህ ረቂቅ ውስጥ ከተካተቱት አንዱ ንዑስ አንቀጽ ከዚህ ህግ መሰረዝ እንዳለበት አጥብቀው ይከራከራሉ። ንዑስ አንቀጹ በጄኔቫ ኮንቬንሽንና ፕሮቶኮሎች መሠረት በመደበኛ ወይንም መደበኛ ባልሆነ መልኩ ከመንግሥት ጋር ጦርነት ማካሄድ የሽብር ድርጊት ሆኖ አይቆጠርም ይላል። ይህ ንዑስ አንቀጽ በአዲሱ የጸረ ሽብር ህግ መካተት የለበትም ሲሉ አቶ ስዩም የሚያቀርቡት ክርክር አላቸው።
ይሄ የጄኔቫን ኮንቬንሽን በጸረ ሽብር ውስጥ ማስገባት የተጀመረው በዋናነት በአሜሪካኖች ነው። አሜሪካኖች የግሎባል ዋር ኦን ቴሮሪዝም የሚለው ያወጁ ጊዜ ምንድን ያደረጉት ይችን የጄኔቫን ኮንቬንሽን ከእንትናቸው ውስጥ ነው ያወጡት፣
ከነሱ ህግ ውስጥ ነው ያወጡት።
አሁን ከነሱ የወንጀል ህግ ውስጥ በሽብርን የጸረ ሽብርን ለመታገል ብሎ ያረቀቁት አዋጅ አለ፣ በጆርጅ ቡሽ መሪነት የጸደቀና ተግባራዊ የተደረገ አለ። ያን ያደርጉት ምንድን ነው? እሱ ከተለያዩ ዓለም ክፍል የያዟቸውን የሽብር ተጠርጣሪዎች ጦርነቱ ግሎባል ዋር ኦን ቴረር ነው፣ ጦርነት ዓለም አቀፍ ጦርነት ነው። ሆኖም ግን በዛ ውስጥ ምርኮኞቹ በሽብር ወንጀል ተጠርጥረው የተያዙ ሰዎች በዓለም አቀፉ የጦር ወንጀለኞች ህግጋት ወይም በጄኔቫ ኮንቬንሽን መሰረት እንዲዳኙ አልተፈለገም። ከተዳኙ መብታቸው ይከበራል፣ ቶርቸር አይፈጸምባቸው፣ የስቃይ ምርመራ አይፈጸምባቸው። እሺ ደግሞ የጦር ወንጀለኞች ካልሆኑ በአሜሪካ መደበኛ ህግ ሄደው ይዳኙ እንዳይባል ደግሞ አሜሪካ ውስጥ ሄደው አልታሰሩም፣ የታሰሩት ጓንታናሞ ነው። ስለዚህ በአሜሪካ ህግ አይዳኙም። አንድ ሁለተኛ ደግሞ በዓለም አቀፉም የዚህ በጦር ወንጀለኞች ህግ ጋት አይዳኙ፣ በጄኔቫ ኮንቬንሽን አይዳኙ፣ መሀል ላይ ይቀራሉ። መሀል ላይ ሲቀሩ ነው ይህን አጋጣሚ ተጠቅመው አሜሪካኖች በሽብር ወንጀል በጠረጠሯቸው ሰዎች ላይ አሰቃቂ ግፍና በደል የፈጸሙት። ይህን አጣብቂኝ ነው እና የጄኔቫ ኮንቬንሽን ጸረ ሽብር ህግ ውስጥ እንዳይገባ የተደረገበት መሰረታዊ ምክንያት ይሄ ነው። አላማውም ይሄ ነው። ከተጠያቂ ከዓለም አቀፉም ህግ ከሀገሪቱም ህግ ተጠያቂነትን ለማስቀረት ታስቦ የተደረገ ተግባር ነው። ይህን ተግባር እንደ ጥሩ ተሞክሮ እኛ ህግ ውስጥ ማስገባት የለብንም በጭራሽ።
አቶ መስዑድ ገበየሁ የኢትዮጵያ የመብት ድርጅቶች ህብረት ዳይሬክተር ደግሞ በረቂቅ ህጉ ያላቸውን አስተያየት ለቪኦኤ በሰፊው አካፍለዋል። በተለይ ግን ከረቂቅ አዋጁ የወደዱት ክፍል አለ። ጉዳት የደረሰባቸውን ንጹሐን ተጠርጣሪዎች የሚክስ ነው።
የሚቋቋም ፈንድ አለ። ይሄ ፈንድ በተለያየ መልኩ በሽብር ጥቃት የደረሰባቸው የሽብር ሰለባ የሆኑ እንዲሁም አላግባብ የሽብር ክስ ተመስርቶባቸው ጥፋተኛ ለሆኑ ተመስርቶባቸው ወይ ደግሞ በሽብር ምክንያት ተከሰው አላግባብ መብታቸው ሲጉላሉና ሲጣስ የነበሩ ግለሰቦች የሚካስበትን እስከ 50 ሺህ ብር የሞራል ካሳ በፍትሐ ብሔር ህጋችን ላይ ያለው ከፍተኛው የሞራል የህሊና ጉዳት ካሳ 1000 ብር ነው። ይሄ ግን በልዩ ሁኔታ እስከ 50 ሺህ ብር ድረስ የሚመለከተው ጥፋት የፈጸመ አካል እንደሚጠየቅ ያስቀመጠው ነገር፣ በፍትሐ ብሔር ደግሞ እንደዚሁ ክሱን ማቅረብ ማስረጃዎችን አቅርቦ እንደ ማንኛውም የፍትሐ ብሔር ክርክር የሚያገኝበት ነገር አለና ይሄ ምንድነው የመንግስትንም ጥቅም የዜጎችንም ጥቅም ለማጣጣም ነው። በሽብር ተከሰ 3 አመት ስትመላለስ ኖረህ መጨረሻ ላይ ነጻ ነህ ብትባል እንዲህ አይነት ተጠያቂነት ይሄ ኢምፒዩኒቲ የሚባለውን ተጠያቂ የመንግስት የደህንነት ሰዎች በማናለኝብንነት ሳይሆን ይሄን የሚያደርጓት እያንዳንዷ እንቅስቃሴ ተጠያቂነት እንደምታመጣ የተቀመጠበት ነው። በአጠቃላይ ጥሩ ነው።
ይህ ረቂቅ ህግ የሀገሪቱን የህግ አወጣጥ ደንብና ስርዓት ተከትሎ በተወካዮች ምክር ቤት የመጨረሻ ይዘቱን አካቶ እንደሚጸድቅ ይጠበቃል። አቶ አማ መኮንን እንዳሉት ግን ጥሩ ህግ ማውጣት የመጨረሻው ስራ አይደለም። የህጉን ተፈጻሚነት በሚያረጋግጡት ተቋማት ውስጥም ተመሳሳይ ለውጥ ይኖር ዘንድ ይገባል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። በሐዋሳ ኢንዱስትሪ ፓርክና በከተማው ነጋዴ ማህበረሰብ መካከል የንግድ ግንኙነትና ትስስር እንዳልተፈጠረ የሐዋሳ ከተማ ንግድና ዘርፍ ማህበር ምክር ቤት አድርጌዋለሁ ባለው ጥናት አስታውቋል። የሐዋሳ ኢንዱስትሪ ፓርክ በበኩሉ ጥናቱ ከመረጃነት የማይዘልና መቼ እንደተሰራም የማላውቀው ነው ይላል። ጥናቱ የቀረበው የመንግስት የሥራ ኃላፊዎችና ከጉዳዩ ጋር ቀጥተኛ ግንኙነት አላቸው የተባሉ አካላት በታደሙበት እናም ትናንት በሐዋሳ ከተማ በተካሄደው አውደ ትዕይንት ላይ ነው። ዮናታን ዘብዴዎስ ከሐዋሳ ዝርዝሩን ልኳል።
የሐዋሳ ነጋዴዎች ከተማይቱ ውስጥ የተፈጠረውን እድል እየተጠቀሙ አይደለም ሲሉ የሐዋሳ ንግድና ዘርፍ ማህበራት ምክር ቤት ፕሬዝዳንት አቶ ሚኪያስ አንድቦ ተናግሯል። ተፈጥሯል ከሚሏቸው እድሎችም ውስጥ በዋናነት የሐዋሳ ኢንዱስትሪ ፓርክን ጠቅሰዋል። በሐዋሳ ኢንዱስትሪ ፓርክና በከተማው ነጋዴ ማህበረሰብ መካከል የንግድ ትስስር እንዲሁም ነጋዴዎቹ ለፓርኩ ግብዓቶችን ማቅረብ የሚችሉበት ምቹ ሁኔታ አልተፈጠረም ብሏል ኃላፊው።
በዚህ አካባቢ እንደሚታወቀው ነጋዴው አትርፎ ገቢውን ለመንግስትም የሚያስገባ ነጋዴ ነው። እንደገና ደግሞ ከግብር ጋር የሚያያዙ ብዙ ነገሮች አሉ። ስለዚህ ይሄን ያክል ትልቅ ኢንዱስትሪያል ፓርክ እዚህ ጋር ትላልቅ እቃዎችን፣ ትላልቅ ማቴሪያሎችን ከውጭ ከተለያየ ቦታ ከአዲስ አበባም ከተለያየ ቦታም ሲያመጣ እዚህ አጠገቡ ያለው ትላልቅ ነጋዴ ደግሞ ይህንን እድል የማያገኝበት ሁኔታ ስላለ በዚህ ዙሪያ ጥናቶችን ነው ያጠና ነው።
በአውደ ትዕይንቱ ላይ ጥናት አቅራቢ የነበሩት የሐዋሳ ከተማ ንግድና ዘርፍ ማህበራት ምክር ቤት የፕሮጀክት የኢንቨስትመንትና የንግድ ክፍል ኃላፊ አቶ ቸርነት አበራ በጥናቱ ላይ በኢንዱስትሪ ፓርክና በአካባቢ ነጋዴዎች መካከል ትስስር ስላለመኖሩ ማሳያ ናቸው የሚሏቸውን አምስት ነጥቦች ዘርዝሯል። የገጽታ ግንባታ በማለት በጥናቱ ላይ የተቀመጡ ከውጭ ያለው ማህበረሰብ ስለ ፓርኩ ያለው አስተያየት ከፍተኛ የሆኑት የሰራተኛ ፍልሰት፣ ከመንግስትና ከጥሬ እቃ አቅራቢዎች ጋር ያለው ዝቅተኛ ግንኙነት በመጀመሪያ ደረጃ የተጠቀሱ ናቸው። ይሄ ነው የሚባል የንግድ የአመራርና የቴክኖሎጂ የልምድ ልውውጥ አለመኖርንም አቶ ቸርነት አመልክቷል። በጥናታቸው ኢንዱስትሪ ፓርኩ ለማንኛውም መረጃ ዝግ እንደሆነና የፌዴራል መንግስት ካልሆነ የክልሉ መንግስት እንደማይመለከተው፣ በተለይ ህገወጥ ደላሎች በአቅራቦትና በሰራተኞች ቅጥር ወቅት ከፍተኛ ተጽዕኖ እንዳላቸው ጥናቱ አመልክቷል። የአካባቢውን ባለሀብቶች እንዲያሳትፍ ማድረግ በሚቻልበት ሁኔታ ድጋፍ የሚሰጥበት መንገድ ግልጽነት ይጎድለዋል ብሏል ጥናቱ። ፓርኩ የሰራተኞችን ደህንነት እንደማይጠብቅ፣ ሰራተኞች ለጥቃትና ጾታዊ ትንኮሳ እንዲሁም ለዝርፊያ እንደሚጋለጡ በመዘርዘር ይከሳል። በአቶ ቸርነት አበራ የቀረበው የጥናቱ ሪፖርት
የጋራ ምክክር መድረክ ሁሉም ባለድርሻ አካላቶች ባሉበት እንዲከናወን የሚያስችሉ ግብዓቶችን መጀመሪያ ላይ ከየሴክተሩ አጥንተን አቅርበን ችግሮችን በሁለቱም ዘርፍ አምስት አራት ችግሮችን ለይተናቸዋል። አካባቢውን ማህበረሰብ ከኢንዱስትሪ ፓርክ ካምፓኒዎች ጋር ማስተሳሰርን፣ ለአካባቢ ንግዱ ማህበረሰብ የተሰጣቸውን ነገሮችን የማሳወቅና አብሮ ተቀራርቦ ከመስራት አንጻር ያለው ክፍተቶችን አይደንቲፋይ አድርገን እዛ ዙሪያ ላይ የተገኙ ችግሮች ናቸው።
የፓርኩን ዘላቂነት አስመልክቶም ሪፖርቱ ሲናገር የደህንነት፣ የገበያ ትስስር፣ የገጽታ ግንባታና መልካም ወይም ምቹ የንግድ መስመር ካልተፈጠረ ፓርኩ ዘላቂና አስተማማኝ አይሆንም ብሏል። በአካባቢ ጥበቃ ላይ አለ የሚለውን ስጋት በተመለከተም የፌዴራልና የክልል መንግስታት እንዲሁም የከተማው አስተዳደር ትኩረት እንዲሰጡበት መክሯል። የአካባቢው ህዝብ ፓርኩ የኔ ነው የሚል አስተሳሰብ እንዲያዳብር የሚያደርጉ ተግባራት ማከናወን እንደሚገባም አቶ ቸርነት ተናግሯል። የሐዋሳ ኢንዱስትሪ ፓርክ ስራ አስኪያጅ አቶ ፍጹም ከተማ በበኩላቸው የተባሉት ችግሮች ሊኖሩ ይችላሉ፣ ጥናቱ ግን ከመረጃነት የማይዘልና መቼ እንደተሰራ የማላውቀው ነው ብሏል።
መጀመሪያ ላይ የገጽታ ችግሮች ነበሩ። አሁንም ግን 100% የገጽታ ችግር አልተፈታም። መሰራት ያለበት በእኛም የምንወስዳቸው ችግሮች አሉ፣ እነሱንም እንሰራለን። ከጥሬ እቃ ጋር በተያያዘ እንግዲህ ሐዋሳ እያለ ከሌላ አካባቢ ይመጣል የሚል የውጭ ኢንቨስተሮች የመጀመሪያ ፕራዮሪቲያቸው ኳሊቲና ኮስት ነው። ሐዋሳ 2 ብር የሚሸጥ ጥሬ እቃ አዲስ አበባ 2.50 ቢሸጥ ለምን ከአዲስ አበባ ያመጣሉ? ሊያተርፉ ነው የመጡት። ዞሮ ዞሮ ያሰጣችሁን አስተያየት ሁሉ ጠቃሚ ነው ብዬ አስባለሁ። ጥናቱ ራሱ እኛ አናውቀውም። ስለዚህ ተቀራርበን እንስራ ነው የምለው።
ጥናቱ የተካሄደበትን ዘዴና ፓርኩ ሳያውቀው እንዴት ልሰራ እንደተቻለ የሐዋሳ ከተማ ንግድና ዘርፍ ማህበራት ምክር ቤት ፕሬዝዳንት አቶ ሚኪያስ እንዲህ ብለዋል።
እንደምታውቁት ኢንዱስትሪያል ፓርኩ በተወሰነ ደረጃ ተፈቅዶ ሰዎች ይገባሉ የሚባል ነገር ነው፣ ግን ለኢንፎርሜሽን ግልጽ አይደለም አካሄዳቸው። ስቲል ኢቭን እኛ እንደ ቻምበር ዳይሬክት እነሱን የማግኘቱ ነገር ካምፓኒዎችን የማግኘት ነገር የለም እስካሁን። ጥናቱን የጠናነው በራሳችን ተነሳሽነት ነው። ስቲል ይሄ ችግር እስቲ አቅርበናቸው ይሄንን አይነት ነገር ይክፈቱልን የሚል ጥናት ነው።
እንደተባለው ፓርኩ ዝግ አይደለም የሚሉት የፓርኩ ስራ አስኪያጅ አቶ ፍጹም ከተማ ለሁሉም ደግሞ ክፍት አይሆንም ብለዋል።
ሰዎች መረጃ ለማግኘት የሚሄዱበት መንገድ ይወስነዋል። እኛ ኦፕሬሽን ከጀመረን ጀምሮ ብዙ የዩኒቨርሲቲ ተማሪዎች አንደር ግራጁዌትም ማስተርስ ተማሪዎችም ፒኤችዲ ተማሪዎችም የሚፈልጉትን መረጃ እያገኙ ምርምሮች እየሰሩ ያሉበት ኤቪደንሶች አሉ። ሁለተኛ የመንግስት ተቋማት የሚፈልጉትን መረጃ ከሚፈልጉት ተቋም በተደራጀ መልኩ የሚያገኙበት ሲስተም ተፈጥሯል። አንዳንድ አንዳንድ የችግር የሚፈጠረው ሁሉም ሰው ካምፓኒ ጋር መሄድ ነው የሚፈልገው። ምን ያህል ኤክስፖርት አደረጉ የሁሉም ካምፓኒ ብዙ ጠያቂ ይኖራል። ስለዚህ እሱን አኮመዴት ከማድረግ አንጻር ኃላፊነት የሚሰማው ቢሮ ዴሊጌት ተደርጎ መረጃዎችን አጠናክሮ የተፈጠረ የስራ እድል፣ የተፈጠረ ኤክስፖርት ቫሊዩ የመሳሰሉ መረጃዎችን የሚሰጥ ተቋም አለ። ዝግ የሆነ በር የለም፣ ግን ፓርኩ ፕሮሲጀሩን ጠብቆ ለመጣ ሰው ክፍት ነው።
ለፓርኩ የኮምፒውተር መለዋወጫና የጽህፈት መሳሪያ እንደሚያቀርቡ የተናገሩት የአውዲት ኢንቱ ተሳታፊ አቶ ገበየው በሪ ብዙ ችግሮች አሉ ሲሉ ለቪኦኤ ተናግሯል። የሰራተኞችን ደህንነት፣ የአካባቢ ብክለትና ከከተማው የነጋዴ ማህበረሰብ ጋር ትስስር አለመፈጠሩን በተመለከተ የተነሱ ጉዳዮችን በመነጋገር ማረም እንደሚቻል የተናገሩት የክልሉ ኢንቨስትመንት ኮሚሽን ኮሚሽነር አቶ አባስ መሐመድ ናቸው። የአዋሳ ኢንዱስትሪ ፓርክ በሙሉ አቅሙ ወደ ስራ ሲገባ በአመት $1 ቢሊዮን የውጭ ምንዛሬ እንደሚያስገባ የሚጠበቅ የቴክኖሎጂ ሽግግር ይገኝበታል የተባለለትና ለ60,000 ዜጎች የስራ እድል እንደሚፈጥር የተወራለት በአገሪቱ የመጀመሪያውና ትልቁ የኢንዱስትሪ ፓርክ ነው። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታን ዘብዴዎስን ለዘግባው እናመሰግናለን። አድማጮች፣ የመጨረሻው የመጽሔቱ ርዕስ ወደ አስመራ ያሻግረናል። የሩሲያው ስቬርዶሎቭስኪ አውራጃ የወጣቶች እግር ኳስ ቡድን ከኤርትራ የወጣቶች ብሔራዊ እግር ኳስ ቡድን ጋር ዛሬ ሐሙስ የእግር ኳስ አፍቃሪዎችና የኤርትራ መንግሥት ከፍተኛ ባለሥልጣናት እንዲሁም በኤርትራ የሚገኙ የተለያዩ አገሮች ዲፕሎማቶች በታደሙበት የወዳጅነት ግጥሚያ አካሄደ ይለናል ብርሃነ በርሄ ከአስመራ ባጠናቀረው በዚህ ዘገባው። በሌላ ዜና ይህ በአውራጃይቱ ምክትል አስተዳዳሪ ሰርጌ ቢዶንኮ የተመራው የሩሲያ መንግስት የልዑካን ቡድን ዛሬ ጠዋት ላይ አስመራ ከኤርትራው የውጭ ጉዳይ ሚኒስትር ኦስማን ሳልህ ጋር ተገናኝቶ የሁለቱን አገሮች ግንኙነት በሚመለከቱ የተለያዩ ርዕሰ ጉዳዮች ዙሪያ መወያየቱን ጠቅሶ ነው ያደረሰን ብርሃነ በርሄ።
የሩሲያ ሰቨርድሎቭስኪ አውራጃ የወጣቶች ብሔራዊ ቡድን ከኤርትራው የወጣቶች ብሔራዊ ቡድን ጋር ዛሬ ሐሙስ በአስመራ ስታዲየም የወዳጅነት ግጥሚያ አካሄደ። በዚህ የኤርትራ ወጣቶች ቡድን 4-1 በሆነ ውጤት ባሸነፈበት የወዳጅነት ግጥሚያ የኤርትራ ከፍተኛ ባለስልጣኖች፣ በኤርትራ የሚገኙ አምባሳደሮችና ዲፕሎማቶች እንዲሁም የአስመራ ከተማ የእግር ኳስ አፍቃሪ ተገኝተው ግጥሚያውን ተከታትለዋል። ይህ በሰቨርድሎቭስኪ አውራጃ ምክትል አስተዳዳሪ ሚስተር ሰርጌ ቢዶንኮ የተመራው የሩሲያ የልዑካን ቡድን ዛሬ ጠዋት ከኤርትራ የውጭ ጉዳይ ሚኒስትር አቶ ኡስማን ሳልህ ጋር ተገናኝተው በኢንቨስትመንትና ንግድ፣ በውሃ አቅርቦት፣ በጤና፣ በመድኃኒት፣ በኢነርጂ እንዲሁም ስፖርትን በተመለከተ በጋራ ለመስራት በሚያስችሉ ጉዳዮች ላይ ያተኮረ ውይይት አድርገዋል። በውይይቱም የፕሬዝደንት ኢሳያስ አፈወርቂ ልዩ አማካሪ አቶ የማነ ገብረአል እንዲሁም በኤርትራ የሩሲያ አምባሳደር ተገኝተዋል። ይህ የሩሲያ የልዑካን ቡድን ከኤርትራ የጤና ሚኒስቴር፣ የቱሪዝም ሚኒስቴር እንዲሁም ከኤርትራ የማዕድንና ኤነርጂ ሚኒስቴር ዋና ዳይሬክተር ጋር ተገናኝተው እንደሚወያዩም ታውቋል። ይህ በእንዲህ እንዳለ የሰቨርድሎቭስኪ አውራጃ የባህል ቡድን የኤርትራ ከፍተኛ ባለስልጣኖች፣ በኤርትራ የሚገኙ የተለያዩ አምባሳደሮችና ዲፕሎማቶች በተገኙበት ዛሬ ምሽት በሲኒማ አዝመራ ባህላዊ የሙዚቃ ዝግጅት ለሕዝብ አቅርበዋል። በሚስተር ሰርጌ ቢዶንኮ የተመራው የሩሲያ የልዑካን ቡድን ትላንት አስመራ ሲገባ የኤርትራ የስፖርትና የባህል ኮሚሽነር አምባሳደር ዘመደ ተክለ እንዲሁም በኤርትራ የሩሲያ አምባሳደር አቀባበል አድርገውለታል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ።
ብርሃነ በርሄን ለዘገባው እናመሰግናለን። አድማጮች የምትከታተሉት በ22 በ25ና በ31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው።
ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አድማጮች አሁን በነጻው የስልክ መስመር 202 205 9994 ሲያስጨርሰኛል በዛ ያገኘ ነው የለም ለማለት
ነው። እኔንም ጭምር ነው ያሳሳተኝ። በልጀምር ወደ ኢሜሉ ምራን
በኢሜል ወደ አገኘነው እናልፋለን። አድማጮቻችን
ውድ ቪዎች ይላሉ ቀዳሚው አስተያየት፣ የሚከተለውን አስተያየት ከአየር ላይ ባታውሉት እንኳን ለግንዛቤ አውሉት ሲሉ ነው የተንደረደሩት ደረጀ የተባሉ አድማጫችን ከአዲስ አበባ በጻፉት ኢሜይል። አየር ላይ መዋሉን ታዲያ መርጠናል። በኢትዮጵያ የተረሳውና ቸል የተባለው ቁልፍ ጉዳይ ይላሉ።
በኢትዮጵያ የተረሳውና ቸል የተባለው ቁልፍ ጉዳይ ተላይቶ ተበታትኖ የቆየና የመከራ ዘመናትን ያሳለፈ ህዝብ ነው። በህዝብ ዘንድ ባይሆንም በፖለቲከኞችና ምሁራን መካከል የቂምና የበቀል ስሜት አለ። በአሁኑ ጊዜ ያንዱ ወገን ፍላጎትና ህልም ከሌላው ፍጹም የተለየ ነው። አንዱ እጅግ አጥብቆ ያዘውንና ሌት ተቀን የሚያቀናቅናውን ሌላው ይጠየፈዋል፣ ያናንቀዋል፣ ያወግዘዋል።
አሁን እየታዩ ያሉት የሐሳብና የአመለካከት ልዩነቶች ሳይሆኑ አንዱ ለሌላው ባዕድነትን የሚያንጸባርቅባቸው የጥላትነት ስሜት ያዘሉ ናቸው። በአንድ አገር እየኖርንና ወደፊትም አብረን የምንኖርም አይመስልም። ራስንና የራስን ወገን ወይም ቡድን እንጂ ሌላውን ማዳመጥ የለም። ችግሮችን በጋራና በሰከነ መንፈስ ለመፍታት ከመሞከር ይልቅ በአንዱ ችግርና መከራ ደንታ ቢስ ከመሆን አልፎ እስከ መደሰት ተደርሷል። የመጠላላት ብቻ ሳይሆን የመጠፋፋት ዝንባሌ ይታያል ይላሉ አድማጫችን። እርስ በርስ መጠራጠር፣ አንዱ ሌላውን ማዋረድና ማሸማቀቅ የብዙዎች የዕለት ተዕለት ተግባርም እየሆነ ነው።
ይህ እየሆነ ያለው በፖለቲከኞች በምሁራንና በአገሪቱ ጉዳይ በቀላሉ ድምፃቸውን ማሰማትና ተጽዕኖ ማሳደር በሚችሉ ግለሰቦች መሆኑን ጉዳዩ አሳሳቢ ያደርገዋል። ሕዝቡማ ድምፁን የሚያሰማበት እድል የለውም። የተሻለች አገር መመስረት ሲቻል የጥፋት መንገዶችን መምረጥ ማንን ይጠቅም ይሆን? ዋናው ችግራችን ደግሞ እነዚህን የውድቀት ምልክቶች አቅልለን ማየታችን ነው ሲሉም ደረጀ ያስጠነቅቃሉ።
ስለዚህም የተረሳውና ቸል የተባለው ጉዳይ ትኩረት ሊያገኝ ይገባል ይቀጥላሉ ደረጀ። የሕዝብ የምሁራንና የፖለቲከኞች ተከታታይ ውይይቶች ያስፈልጋሉ። መፈራራትና መራራቅ ቀርቶ በችግሮችና መፍትሄዎች በጋራ ጉዳዮችና የማያግባቡ ጉዳዮችን ወይም ልዩነቶችን በመከባበር ማስተናገድ በሚቻልባቸው ስልቶች ላይ ለይስሙላ ሳይሆን በጥልቀት መወያየት ለነገ መባል የለበትም።
ሲቀጥሉም የእርቅ ኮሚሽኑ ይህን ማስቀደም ይኖርበታል። ጉዳዩ ለኮሚሽኑ ብቻ መተውም የለበት። የአገር ሽማግሌዎች፣ አባገዳዎች፣ የሃይማኖትና የማኅበረሰብ መሪዎችና ገለልተኛ ምሁራንም ለጉዳዩ ትኩረት ሊሰጡት ይገባል። እነዚህ ሁሉ ባሉበት አገር ይህን ያህል መራራቅና በጠላትነት መታየት ያሳፍራል።
ይህ ሳይሆን ስለ ምርጫ፣ ዲሞክራሲ፣ የፌዴራል ሥርዓት፣ አዲስ አበባ ወይም ፊንፊኔ፣ ድንበር፣ ማንነት ወዘተ መነጋገር የባሰ ልዩነትና ግጭት ከመፍጠር ያለፈ ፋይዳ አይኖረውም። የተጋረጡብንን ችግሮች በቀላሉ መፍታት አጠራጣሪ ነው በማለት ስጋትና መላ ያሉትን ያዘለ ምጥን መልእክታቸውን አጠቃለዋል። አድማጫችን ደረጀ ደረጀ አባታቸውን ስም አልጻፉም። ከአዲስ አበባ ለሁሉም እናመሰግናለን። አድማጮች ሌሎቻችሁም ተሳተፉ፣ ጻፉ። የምትከታተሉት በ22 በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ስቱዲዮ በአማርኛ ቋንቋ የሚተላልፈውን ስርጭታችንን ነው። አሁን ወደ ሁለተኛው አጋማሽ እንዘልቃለን። ባህልና ማህበረሰብ
ወደ ባህልና ማህበረሰብና በነገር ላይ የደረጀን ጽሑፍ በጣም አድጀዋለሁ። አቶ ናቸው አላወቅኩም። ባህልና ማህበረሰብ ዛሬ ተጋባዥ አዘጋጅ ልታመጣ ይመስለኛል አሉላ።
አሁን አዲሱ ዛሬ ተጋባዥ ላመጣ ነው። ዛሬ በዘጋቢዎቻችን አማካኝነት የኢትዮጵያን የተለያዩ አካባቢዎች ለማዳረስ መልካም እድል ተፈጥሯልና በአካባቢዎች ባህልና የኑሮ ዘይቤ ላይ ያተኮሩ ቅንብሮችን እንዲህ እንዳሁኑ ሲቀናን ከስፍራው እናጠናቅራለን። አብዝተንም እንጠቀማለን ብዬ አስባለሁ።
ግሩም ነው። መንደርደሪያውን እናስቀድም። ከተመሠረተ ከአንድ ዓመት በላይ የማይሆነው ነገር ግን ከውጥኑ እጅግ ረዥም አብዮታዊ የሆነ አያሌ ቁም ነገሮች የያዘው የወሎ ቤተ መዘክር በእውነቱ እጅግ ያስደሰተ ብቻ ሳይሆን አዲሲቷ ኢትዮጵያ የምትገነባውን አዲስ ባህል በምናስበው ወይም ከምናስበው ባነሰ ጊዜ ውስጥ ተግባራዊ እንደምናደርገው ታላቅ ተስፋ አሳድሯል። የቀድሞ የኢትዮጵያ መሪ ኮሎኔል መንግስቱ ኃይለ ማርያም ያኔውን ውሎ ቤተ መዘክር ከጎበኙ በኋላ ስሜታቸውን በእጅጉ ጽሑፋቸው ባሰፈሩት ማስታወሻ የሰጡበትን አስተያየት በማስቀደም የደሴው ዘጋቢያችን መስፍን አራጌ የዛሬውን ደሴ ሙዚየም አስመልክቶ ላቀናበረው ዝግጅት ወደዛ ይወስደናል።
ከአዲስ አበባ ውጪ በክፍላት ሀገራት ደረጃ ቀዳሚዎቹ ከሚባሉትና በ1970ዎቹ መጀመሪያ የተመሰረተው ሙዚየም የፖለቲከኞችን ቀልብ የሳበ የባህል ሰዎችን ስሜት የገዛ የአድናቆት ስፍራ ነበርም ይለናል። አስተያየት ሰጪዎች እንደሚሉት ዛሬ ነባር ግርማ ሞገሱን አጥቷል፣ ለአደጋም ተጋልጧል፣ የሚመለከተውን አካልም ትኩረት ይሻል ሲል እነሆ ተከታዩን አድርሶናል።
ከ600 ዓመታት በላይ የዘለቁ የብራና መጻሕፍት፣ ያኔውን የአገሪቱን ስልጣኔ የሚያንጸባርቁ የዕደ ጥበብ ውጤቶች፣ በሕክምና ዘዴ የደረቁ የእንስሳት ቅሪቶች፣ ወራሪውን የጣሊያን ጦር ባድዋ ጦርነት ላይ ጉድ የሰሩ የጦር መሳሪያዎች፣ እዚህ የሌለ የለም። በትንሿ ክፍል ውስጥ የታላቋ ኢትዮጵያ ድርሳን ይገለጣል። ደሴ ሙዚየም ላይ እውነት ይነበባል። የዳግማዊ አጼ ምኒልክ ስጦታዎች፣ የንጉሥ ሚካኤል በረከቶች በተጎሳቆለ ሁኔታ ላይ ሆነው እንኳ ቀደምት ታሪካችንን ይዘክራሉ። 19314 ካሬ ሜትር ላይ ያረፈውና 101 ዓመት ዕድሜ ባስቆጠረው ግዙፍና ማራኪ ቤት ውስጥ የተቀመጡት እነዚህ ዘመን ተሻጋሪ በረከቶች በእንክብካቤ ጦት የሰው ያለህ ይላሉ። የሙዚየሙ አስጎብኚ አቶ ይሌ መላኩ እምቅ ሀብት የያዘ አናሳ ትኩረት የተሰጠው ሙዚየም ሲሉ ይገልጹታል። በተሰባበሩ በርና መስኮቶች፣ ለአቧራና ለሌሎች ጉዳቶች ተጋላጭ በሆኑ ማስቀመጫዎች የተደረደሩት ቅርሶች መፍትሄ ካልተበጀላቸው የጊዜ ጉዳይ እንጂ ለከፋ ችግር መጋለጣቸው አይቀርም። እንዳስጎብኘው
ውስጥ ያሉ ቅርሶች በሾኬዝ አለመቀመጣቸው ነው። እንግዲህ አጓራ የቦነነባቸው በማሳያ ሳጥን ማለት ነው። ለሌባም ተጋላጭ ናቸው። ፌድም ያደርጋሉ። መብራቱ ራሱ ደረጃውን የጠበቀ የቅርስ መብራት አይደለም። ማንኛውም መብራት ነው ዝሞ እየገባ ማለት ነው የሚጠቀሙበት። ሌላ ራሱን የቻለ ማጽጃ፣ የቅርሶች ማጽጃ ለመኖሩ ነው። አሁንም ለምሳሌ እነዚህ እንትኖች አሉ፣ መሳሪያዎች ቅባት ነው የሚጸዱት። ግን ቅባት እስከዛሬ አንድ ቀን ስጦታ ተሰጥቶ ያቅም ከመንግስት ማለት ነው። ይህኛውም ታስቦ ቢመጣለት ያው ለጽዳቱ ቫክዩም ክሊነር ቢኖረው ፌድ አያደርጉም ነበር ቅርሶች ማለት ነው። አሁን በባህላዊ ለጥንቃቄ በቃ እንዳይጠፉ ከሚል አንጻር እያጸዳ ነው ያለ ነው።
ሌላው ቀርቶ ሙዚየሙ የይዞታ ማረጋገጫ ደብተር ስለሌለው ለአደጋ ተጋላጭ ሆኗል።
ተቋሙ የይዞታ ማረጋገጫ አሁንም ድረስ የለውም፣ አልወጣለትም። በዚህ ምክንያት እጥር የለውም። እንግዲህ በዚህ የሚገቡትን አይታችሁ ከሆነ
ይዞታ ማረጋገጫ ከሌለው ማጠር ክልክል ነው።
አዎ ክልክል ነው። ዘበኛ ተደብድቦብን ያውቃል ወደ ታይ ዘቀበሉ ሲባል ማለት ነው። ጥር ቢኖረው ይህ ሁሉ ነገር አይከሰትም ነበረ።
ሙዚየሙን ከተቋቋመበት ከ1973 ዓ.ም ጀምሮ የሚያውቁት የአካባቢው ነዋሪዎች በውስጡ የነበሩት ቅርሶች በዘረፋ ምክንያት ተመናምነዋል ሲሉ ቅሬታቸውን ያሰማሉ። በደሴ ከተማ ባህል ቱሪዝም ወጣቶችና ስፖርት መምሪያ የቅርስ ጥበቃና ቱሪዝም ልማት ቡድን መሪ አቶ ገዛኸኝ ተፈራ በዋናነት ባደራ ተቀምጠው የነበሩት ቅርሶች ወደ መጡበት መመለሳቸው የቅርሶቹን ብዛት አመናምኖታል ብለዋል።
ያኔ የወሎ ጠቅላይ ግዛት ተብሎ በሚጠራበት ሰዓት ከተለያዩ ከወሎ ጠቅላይ ግዛት ውስጥ የተሰበሰቡ ቅርሶች ናቸው እና ሲጠራም የነበረው ከዚህ ቀደም የወሎ ቤተመዘክር ነው የሚባለው። የወሎ ቤተመዘክር ያሰኘው ምንድነው ስል ከወሎ ጠቅላይ ግዛት የተሰበሰቡ ቅርሶች ስለነበሩበት ነው። ስለዚህ እነኛ ቅርሶች ከተለያዩ አድባራትና ቤተክርስቲያናት ስለመጡ የዛን ሰዓት አወሳሰዳቸውም በቤተክርስቲያን አስተዳዳሪዎችና ቄሰ ገበዞች አማካኝነት ቅሬታ ስለነበረ እያንዳንዱ ደብር በቅሬታነት ሲያቀርብ ስለነበረ በአደራነት የወሰዳችኋቸውን ንብረቶች መልሱልን የሚል ጥያቄ ሲያቀርቡ ስለነበረ ኢህአዴግ ከገባ በኋላ እነኚህን ጥያቄዎችን ከግምት ውስጥ በማስገባት ወደ መጡበት ይመለሱ ተብሎ እነኛ ቅርሶች በቬርባል የመጡ ቅርሶች በቬርባል ወደ መጡበት እንዲመለሱ ነው የተደረጉት። አብዛኛውን ትንታ ሚካኤል ቤተክርስቲያን ውስጥ የሚገኙ ከንጉስ ሚካኤል ጋር የተያዙ ተንቀሳቃሽ ቅርሶች በሙሉ ከዛ አካባቢ ነው የመጡት። ከላሊበላ የመጡ በርካታ መርከጥ ቅርሶች ነበሩ፣ እነሱም ወደ መጡበት ነው የመለሱት። ከመቄት ወረዳ ሁላ የመጣ ንብረት ነበረ፣ እነሱ ሁላ እንዲመለሱ ነው የተደረጉት።
የቅርሶቹ ወደ መጡበት መመለስ የሙዚየሙን ግርማ ሞገስ የቀነሰ የተመልካችን ስሜት የጎዳ እንደነበር ይጠቁማሉ።
ከዚህ ቀደም ሙዚየሙን የሚያውቁ ሰዎች እነኛ ቅርሶች በነበሩበት ሰዓት ሂስቶሪካል ባክግራውንዱ በጣም ግሬስ ነበረው። ሰውን ለማየትም ለመመራመርም ለማጥናትም ገብቶ ለመጎብኘትም ትልቅ ግዙፍነት ነበረው። እነኛ ነገሮች ከወጡ በኋላ እንደኛ ሰው ባያስ ሆኗል። ቅርሶቹ ተሰረቁ ነው የሚለው፣ ግን ወደ መጡበት ነው የተመለሱት። ከዛን ውጭ የጎብኚዎች ቁጥርም ቀንሷል።
ቡድን መሪውም በሙዚየሙ ላይ ተከስቶ የነበረውንም ዘረፋ አላስተባበሉም።
በ1993 ዓ.ም ያው የመንግስት መዋቅር ሲለዋወጥ ማለት የመምሪያዎች አወቃቀርና ደረጃ ሲለወጥ እኛ ስንመራ የነበረው ባቱማ ተብሎ የሚጠራው ማለት ነው። የዛን ሰዓት ላይ ዞኑ ነበር እንዳያስተዳድረው ሙዚየሙን ተደርጎ የነበረው እና ዞኑ ሲያስተዳድረው ቅርሶች በራቸው ተሰብሮ መስኮታቸውን ተበልቅቆ በርካታ ቅርሶች የተዘረፉበት ሁኔታ ነው ያለው እና ያ የዞኑ ባህል ቱሪዝም መምሪያ ነው የሚያውቀው። በእኛ ጊዜ ግን አሁን በቅርቡ 2006 ዓ.ም አካባቢ ላይ እንደዚሁ ዝርፊያ ተካሂዷል። አሁንም መስኮት በሩ ብረት ተፈልቅቆ ገብተው እንደነ አጼ ምኒልክ ብርሌ አይነቱ 1፣ 3 እና 4 ብርጭቆ ጥንታዊ የሆኑ ብርጭቆዎች ተሰርበው ተዘርፎ ሆነ ተዘርቀውብናል።
ይሁን እንጂ በተለይ የደርግ ሰራዊት ተሸነፈ። ኢህአዲግ ሀገሪቱን በተቆጣጠረበት በ1983 ዓ.ም ላይ ቤተክርስቲያን ቅርሱን ተቀብላ በመጠበቅ የተወጣችውን ታሪካዊ አደራ አድነቀዋል።
በ1983 ዓ.ም በነበረው ጦርነት እነኛ ቅርሶች ላይ ታዋቂ ስለነበረ ሙዚየሙ ላይ ጉዳት ይደርሳል ተብሎ እነኚህን ቅርሶች የት ነው ያስቀመጥነው? መድኃኔዓለም ቤተክርስቲያን ነው እንዲቀመጡ የተደረጉት። ምክንያቱም መጀመሪያ የተገባው ደሴ መድኃኔዓለም ቤተክርስቲያን እነኛ ቅርሶች መኖራቸውም ስለሚታወቅ ኢህአዲግ ሲገባ የመጀመሪያው ሰበራ የተካሄደው የመስታወት ሰበራ የተደረገው ደሴ ሙዚየም ላይ ነው። እነኛ መሰረታዊ ቅርሶች ባይወጡ ኖሮ ብዙ ጉዳት ይደርስ ነበር።
ሙዚየሙ ተገቢውን ትኩረትና የይዞታ ማረጋገጫ ለማግኘቱ የውስጥ አደረጃጀቱን እንደጎዳው ባለሙያዎች ያስረዳሉ። ሺህ ዓመታትን የሚሻገር ቅርስና ታሪክ የያዘ ሙዚየም በቀን በጣት በሚቆጠሩ ተመልካቾች መጎብኘቱ ያስቆጫል ይላሉ አስተያየት ሰጪዎቹ። ተደጋጋሚ ጉትጎታ ቢደረግም የይዞታ ማረጋገጫ ለማግኘቱ ጊዜያዊ አጥርና መሰል የማሻሻያ ስራዎችን እንኳን ለመስራት እንዳላስቻለ በቅሬታ ያስረዳሉ። የከተማ አስተዳደሩ ከተማ ልማትና ኮንስትራክሽን መምሪያ ዋና ስራ አስኪያጅ አቶ ደመቀ ቦሩ በዚህ ላይ ምላሽ አላቸው።
ጥያቄው ተገቢ ነው። ምክር ቤትም ላይ ባደረግነው ስብሰባ ላይ የምክር ቤት አባላትም እንዳንድ ጥያቄ አንስተውት የካርታ ጥያቄ እንዳለበትና በተለይ ቋሚ ኮሚቴዎች እዛ ቦታ ሄደው የነበሩት እንዳንድ ችግር አንስተው ስለነበረ የዚህ የካርታ እንዲሰጥ አሳስቧል ምክር ቤቱም። ከዛን ቀን ጀምሮ ነው ኢንፎርሜሽኑ ያለኝ። በዚህ መረጃ መሰረት ካርታ ለመሰራት ባለቤቱ ካርታ መጠየቅ መቻል አለበት። ጥያቄው እንደደረሰን እኛ ይህንን ጥያቄ ተቀብለን ወደ ማስተናገድ እንገባለን ማለት ነው። ከዚህ በፊት ተጠይቆም ከሆነ በምን ምክንያት እንደዘገዩ ያንን ሁኔታውን የማጣራት ስራዎችን ሰርተን መልስ ለመስጠት እኛ ጥረት እናደርጋለን።
በፌዴራሉ ቅርስ ጥናትና ጥበቃ ባለስልጣን የኢትዮጵያ ብሔራዊ ሙዚየም ዳይሬክተር አቶ ኤፍሬም አማረ ሙዚየሞች በክልል ቢሮዎች በኩል ያለባቸው ጉዳት ተጠንቶ ሲቀርብ አስፈላጊው ድጋፍ እንደሚደረግላቸው ያስረዳሉ።
በእያንዳንዱ ሙዚየም ውስጥ ጣልቃ እየገባን የምንሰራው ስራ የለም። ከክልሎች ጋር ነው አብረን የምንሰራው። ለብዙ ሙዚየሞች ተደራሽ መሆን ስለማንችል ክልሉ በራሱ ለይቶ በሚያቀርባቸው የሙዚየሞች ላይ የባለሙያ ድጋፍ እንሰጣለን። አልፎ አልፎም ደግሞ ትልቅ ችግር ላለባቸው በዚህ በማሳያ መደርደሪያ ቦታዎች ላይ ምናምን የሚታዩ ችግሮች ላሉባቸው እና ይህን መደገፍ ላለብን ሙዚየሞች ድጋፍ እንሰጣለን።
በዚህ ጉዳይ ላይ አስተያየታቸውን የሰጡን የክልሉ ባህል ቱሪዝም ቢሮ ምክትል ኃላፊ አቶ ልዑል ዮሐንስ ግን እንደ ደሴ አይነቶቹ ሙዚየሞች የፌዴራሉ የትኩረት ማዕከል ናቸው፣ እናም በስሩ ያሉትን ሙዚየሞች የማገዝ ኃላፊነት አለበት ይላሉ።
ዓለም ቅርስነት የተመዘገቡና በሀገር አቀፍ ደረጃ አይከን የሆኑ የሚታወቁ እንደዚህ አይነት እንደ ደሴ ሙዚየም አይነት ሶችን በተመለከተ አማራ ክልል ነገረም አልነገረም የፌዴራል ኢሾዎች ነው ማለት ነው። እኛ በፌዴራል ደረጃ የሚታወቁ ሙዚየሞች አሉ፣ በክልል ደረጃ ደግሞ ትንንሽ ሙዚየሞች አሉ ማለት ነው። ስለዚህ ከኮሚኒኬሽን ጋር የተያዘ አይመስለኝ መሰረታዊ ክፍተቱ። መሰረታዊ ክፍተቱ ከመስራትና ካለመስራት ከአቅም ክፍተት ጋር የተያዘ ነው የሚመስለኝ።
ጠፍተዋል በተባሉት የሙዚየሙ ቅርሶች ዙሪያ ደግሞ አቶ ኤፍሬም ይህንን ብለዋል።
ጠፍተዋል የተባሉ የሙዚየሙ ንብረቶች ነበሩ። እነሱን ሪፖርት አድርገናል። በኢንተርፖል ጭምር ሪፖርት አድርገናል። እኛ ከዚህ ከሀገር ወጥተው ከሆነ በሚል
ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍንን እናመሰግናለን። አሉላ፣ አንተም አየሩን ጊዜ በፕሮግራምህ መስፍን እንዲሳተፍ ስላደረግክ እናመሰግናለን። አድማጮች የምትከታተሉት በ2 በ5 እና በ30 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ የሚተላለፈውን ስርጭት ነው። አሁን ወደ ሌላው ዘገባ እንሸጋገራለን።
ባለፈው የህዳር ወር የተጀመረ ሰሞኑንም ለሶስተኛ ጊዜ የተካሄደ ውይይት ነው። ዓላማውም አገራዊ በሆኑ ጉዳዮች ላይ መመካከርና የጋራ መግባባት መፍጠር መሆኑን የኢህአዴግና የጉባኤው ተሳታፊ ተቃዋሚ ፓርቲ አባላት ገልጠዋል ሲል ይንደረደራል እስክንድር። የምርጫው ጊዜ ሲቃረብ ውይይቱ ወደ ክርክር ሊቀየር እንደሚችል ነው የጠቆሙት ተሳታፊዎቹ። እየቀረቡ ያሉ ጽሁፎችም የየትኛውንም የፖለቲካ ፓርቲ አቋም የማያንጸባርቁና ለአገር በሚጠቅሙ ጉዳዮች ላይ ብቻ ባሏቸው ያተኮሩ መሆናቸውንም አመልክተዋል። በሳምንቱ መጨረሻ በአፍሪካ ኢኮኖሚ ኮሚሽን አዳራሽ የተካሄደውን ይህን ውይይት የተከታተለው ቀደም ብዬ ስሙን ጠቅሻለሁ እስክንድር ፍሬው ተከታዩን አቀናብረዋል።
ጠቅላይ ሚኒስትር አብይ አህመድ ህዳር 18 የጀመሩት በጽህፈት ቤታቸውም የመሩት የፖለቲካ ፓርቲዎች ውይይት ነው ባለፈው ሳምንት መጨረሻ የተካሄደው ሶስተኛ ዙር ላይም የደረሰው። ያኔ በጠቅላይ ሚኒስትሩ አነሳሽነትና ጥሪ የተጀመረ ውይይት ለሁለተኛ ብሎም ለሶስተኛ ጊዜ የቀጠለውም ተቃዋሚዎቹም በተራቸው ተነሳሽነቱን በመውሰዳቸው ነው። እናም ባለፈው ሳምንት መጨረሻ ቅዳሜ በአፍሪካ ኢኮኖሚ ኮሚሽን አዳራሽ የተካሄደው ውይይት ተነሳሽነቱን በወሰዱ ተቃዋሚዎችና በጠቅላይ ሚኒስትር ጽህፈት ቤት በጋራ የተዘጋጀ ነበር። ገዢውን ፓርቲ ኢህአዴግን ጨምሮ በአገሪቱ የሚንቀሳቀሱ የፖለቲካ ፓርቲዎች፣ ምሁራንና የተለያዩ የህብረተሰብ ክፍሎች ተወካዮች በውይይቱ ተሳትፈዋል። ጠቅላይ ሚኒስትር አብይ አህመድን ጨምሮ የመንግስትና የኢህአዴግ ባለስልጣናት እንደዚሁም የተቃዋሚ መሪዎች በየተራ ያቀረቧቸው ጽሑፎችም ናቸው በሶስቱም ዙር መድረኮች የውይይት መነሻ የሆኑት። የመድረኩ ዓላማም በአገሪቱ እየተካሄደ ያለውን ለውጥ ጨምሮ በኢትዮጵያ አጠቃላይ ጉዳዮች ላይ ከጋራ መግባባት ላይ መድረስ መሆኑ ተጠቁሟል። ሰሞኑን በተካሄደው መድረክ ላይ የከፍተኛ ትምህርት ተቋማት ተማሪዎች በኢትዮጵያ ፖለቲካ ውስጥ የነበራቸው ሚና በተመለከተ ጽሑፍ ያቀረቡት የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ሊቀመንበር ፕሮፌሰር በየነ ጴጥሮስ ይህንኑ ነው የሚያብራሩት።
አንደኛ የፖለቲካ ፓርቲዎች ሁሉም የጋራ ግንዛቤ የሚጨብጡበት መሰረታዊ ግንዛቤ የጋራ ግንዛቤ ኑሮን የምንለያየውም የምንቀራረበው ፖለቲካ ፓርቲዎችም እንድንታወቅ ነው። በጉዳዮች ዙሪያ ለምሳሌ በኢትዮጵያ ህዝቦች እንቅስቃሴ ውስጥ ለለውጥ ዩኒቨርሲቲ ተማሪዎች ትግል አድርገዋል በሚለው ላይ አንዳንዱ ጥፋት ነው እንጂ ያመጡት የተረጋጋች ኢትዮጵያን ኃይለ ሥላሴ ዘመን ይመራ የነበረው ከዚያም ብዙ ዓመታት ግማሹ ሺህ ግማሹ መቶ ምናምን የሚለው አይነት ዙሪያ ማለት ነው። አሁን ያንን አካባቢ ነው እኔ የዳሰስኩት።
እርስዎ በጥናታዊ ጽሑፎት
የዳሰሱት የኢትዮጵያ ተማሪ እንቅስቃሴ፣ ከፍተኛ ትምህርት ተማሪ እንቅስቃሴ በኢትዮጵያ ለለውጥ ፈርቀዳጅ ነው። ብዙ ትግል ያደረገ መስዋዕትነት ተከፈለ ሳይፈራ የታገለ እና አገሪቷ ውስጥ ስር ነቀል ለውጥ እስከ 66ቱ አብዮት ድረስ ያደረሰ የምለውን አሁን እዛ ላይ አንድ ግንዛቤ እንዲኖረን መረጃ በመስጠት ማቅረብ ማለት ነው።
የጋራ ግንዛቤ እንዲኖር።
አዎ። ሌላውም ባለፈው ሳምንት ስለ ፌዴራሊዝም ምንድን ነው ፌዴራሊዝም ስንል ስንት አይነት ፌዴራሊዝም አደረጃጀቶች አሉ ምንድን ነው የምለው። ሌላ ዛሬ እንደታየው በዚህ በሚዲያ አካባቢ ሶሻል ሚዲያ ሌላው ምን አይነት ግንዛቤና አታይ ሊኖረን ነው የሚገባው የምለውን ማንኛችንም አሁን ይህንን ጥናታዊ ጽሑፍ እንድናቀርብ ተልእኮ የተሰጠን የድርጅታችንን መስመር አይደለም እናራምደው። ጽንሰ ሀሳቡ ምንድን ነው የምለውን ሁሉም እንዲያየው መቼም ይታወቃል። 10-20 መጽሐፍ በአንድ ርዕስ ላይ ከማንበብ የዚህ አይነት ጉባኤዎች ላይ በጣም የተጠናከሩ የተሰባሰቡ ሀሳቦች ሲቀርቡ ትምህርት ሰጥኝነቱ የሰፋ ነው።
በቀዳሚው መድረክ ላይ የኢትዮጵያ ጠቅላይ ሚኒስትርና የኢህአዴግ ሊቀመንበር ዶክተር አብይ አህመድ አልተገኙም። በዚያ መድረክ መንግስት እና ገዢው ፓርቲ የተወከሉት በኢህአዴግና በጠቅላይ ሚኒስትር ጽህፈት ቤት ከፍተኛ ባለስልጣን በሆኑት በአቶ ብናልፍ አንዱዓለም ነው። አቶ ብናልፍ አንዱዓለም በጠቅላይ ሚኒስትር ጽህፈት ቤት የዲሞክራሲ ስርዓት ማስተባበሪያ ማዕከል ኃላፊ ሚኒስትር እንደዚሁም የኢህአዴግ ምክር ቤት ጽህፈት ቤት ኃላፊ ናቸው። ሀገረ መንግስትና ብሔረ መንግስት በሚል ርዕስ ጥናታዊ ጽሑፍ ያቀረቡት አቶ ብናልፍ የኢህአዴግና የተቃዋሚዎች ጋራ መድረክ የተለያዩ ምዕራፎች እንደሚኖሩት በተለይ ለአሜሪካ ድምጽ አብራርተዋል።
ይሄ ውይይት አጠቃላይ የፓርቲዎች የጋራ ውይይትና ተቀራርቦ መስራት በሁለት ምዕራፍ ተከፍሎ እንዲታይ ነው የሚታሰበው። የመጀመሪያው ምዕራፍ አጠቃላይ የጋራ በሆኑ ጉዳዮች ላይ የመመካከርና የመወያየት የጋራ ግንዛቤ የመያዝ እና የጋራ አሳይመንቶች የመውሰድ ነው። ይሄ አሁን ያለንበት ምዕራፍ በዚህ ደረጃ የሚታይ ነው ማለት ነው። አሁን የፓርቲዎች የአቋም ልዩነት ላይ በተለያዩ ጉዳዮች ላይ እያንዳንዱ ፓርቲ ምን አቋም አለው ምናምን የሚል አይደለም። በአጠቃላይ ስለ ሀገር አሁን ስለጀመር ነው ለውጥ የዲሞክራሲ ስፔሱን ክስ ለማስፋት የዚችን ሀገር መጻኢ ዕድል በተሻለው መንገድ ለመምራት እያንዳንዱ ምን ይጠበቅበታል፣ በዚህ ላይ እንዴት መግባባት እንፍጠር በሚለው ጉዳይ ላይ እየተወያየን ያለንበት ምዕራፍ ነው ይሄኛው ማለት ነው። ቀጥሎ የሚመጣው ምዕራፍ በእያንዳንዱ ጉዳይ ላይ ፓርቲዎች አቋማቸውን የሚያንጸባርቁበት የጋራ መድረክ ደግሞ ይመጣል። ይሄ ፕሮባብሊ ወደ ምርጫው እየተቃረብን ስንሄድ ክርክሮች ይኖራሉ። ለምሳሌ አንድ ርዕሰ ጉዳይ ይመረጥና አጀንዳዎች ይመረጣሉ። በዛ አጀንዳ ላይ እያንዳንዱ ፓርቲ ምን እይታ አለው ለህዝብ አቋሙን ግልጽ የሚያደርግበት ለህዝቡ
እንደ ምርጫ ክርክር የሚቆጠር ነገር ማለት ነው።
እንደ ምርጫ ክርክር የሚቆጠር ነገር ቀጥሎ የሚመጣ ይሆናል ማለት ነው። ወደዛኛው ምዕራፍ ገና አልገባንም። አሁን ቅድም በጠቀስኩት ምዕራፍ ላይ ነው ያለነው። ይሄ በጣም 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 አስፈላጊ ነው ለአገሪቱ አጠቃላይ ሁኔታ። ምክንያቱም አንድ የሚያደርጉን ነገሮች ስለሆነ የሚበዙት አንድ በሚያደርጉን ጉዳዮች ላይ ተነጋግረን ይሄን ሀገር ሰጣ ገባውን እንደ ጠላትነት መተያየቱን ምናምን ትተን ወደ አንድነት መጥተን በጋራ እንስራ በዚህ ሀገር ጉዳይ ላይ የጋራ የሚያደርጉን ነገሮች ብዙ ስላሉ በዚህ ላይ እንቀጥል የሚል መንፈስ ይዞ እየተካሄደ ያለ ውይይት ነው።
ስለዚህ በሂደት ወደ ምርጫው የሚንደረደር ነው። ለምርጫው መደላደሎችን የማመቻቸት ነው አላማው ማለት ይቻላል።
እንደዛ ማለት ነው።
እንግዲህ የተለያዩ ጽሁፎችን በግል ነው እያቀረባችሁ ያላችሁት። እርስዎም በግል ነው ፓርቲ ነው ክያ አይደለም ብለዋል ሲያቀርቡ። ፕሮፌሰር በየነም እንደዛ ነው ያሉት። ዶክተር አብይም ባለፈው ሲያቀርቡ በግላቸው እንደሆነ ተናግረዋል። ለምንድን ነው በግል የሚሆነው? ጥናታዊ ጽሁፎቹ ሲቀርቡ አላማው ምንድን ነው?
በግል የሆነበት ምክንያት ርዕሰ ጉዳዮች ይመረጣሉ። በእነዚህ ርዕሰ ጉዳዮች ላይ ጥናታዊ ጽሁፎች እንዲቀርቡ ነው የሚፈለገው። ማለት የጋራ የሚያደርጉ እንደተባለው እያንዳንዱ ሰው የሚያቀርበው የፓርቲውን አቋም አይደለም። በዛ ጉዳይ ላይ ምን እሳቤዎች አሉ፣ ምን አይነት መግባባት መፍጠር ይኖርብናል የሚለውን ነገር ግለሰቦች የጥናታዊ ጽሑፍ ያቀረቡ በዛ ላይ ውይይት የማድረግ ጉዳይ ነው የሚሆነው ማለት ነው። ይሄ እንግዲህ የፓርቲ አባል የሆኑ አካላትም ያውኛንም ጨምሮ እየተጋበዝን እያቀረብን ነው። ከፓርቲ አባላት ውጪ ያሉ ሌሎች ምሁራን ፍላጎቱም ወቀቱም ያላቸው ሰዎች እየተጋበዙ የሚያቀርቡበት አይነት ባህሪ ነው ያለው ማለት ነው እንጂ እያንዳንዱ ፓርቲ የራሱን አቋም የሚያቀርቡበት ስላልሆነ በርዕሰ ጉዳዩ ላይ ጥናታዊ የሆኑ ሚዛናዊ የሆኑ የማንኛውንም ፖለቲካ አቋም ሳይሆን ለሀገር የሚጠቅሙ ጉዳዮችን መሰረት ያደረጉ ውይይቶች እንዲደረጉ ስለሆነ በዚህኛው ምዕራፍ የሚፈለገው ከዛ አንጻር ነው በእያንዳንዱ ግል የሚሄደው ማለት ነው። ኋላ እንዳልኩት የፓርቲዎች ክርክርና ውይይት በሚጀመርበት ጊዜ ግን ሁሉም ሰው የግሉን ሳይሆን የፓርቲውን አቋም እየያዘ እየመጣ ነው ክርክር የሚደረገው ማለት ነው።
ለውጡን በተመለከተ አሁን በሀገሪቱ ውስጥ ያለውን ሁኔታ በተመለከተ የጋራ ግንዛቤ ለመያዝ የሚሉ አገላለጾች ተጠቅመዋል። እሱ ከተመለከቱት ከታዘቡት ከእስካሁኑ ውይይት አብዛኛዎቹ የፖለቲካ ፓርቲዎች በተመሳሳይ ሀዲድ ላይ ናችሁ? የታውን ሀገሪቱ እየተካሄደ ያለውን ለውጥ ወይም አጠቃላይ ሁኔታ በተመለከተ በተመሳሳይ ገጽ ላይ ናችሁ ማለት ነው?
በዚህ ረገድ ብዙ የሚቀር ነገር አለ። ከጊዜ ወደ ጊዜ እንዲህ አይነት መድረኮች የሚጠቅሙትም ያ ልዩነት እያጠበቡ የጋራ ስምምነትና የጋራ ሀሳብ እየያዙ መሄድ እየዳበረ እንዲሄድ ነው ይሄ ውይይት የሚደረገው እና እስካሁን ባለው ሁኔታ ወደ አንድ እይታና ወደ አንድ ተቃኝ እንትን ውስጥ መተናል ብዬ አላስብም። ስቲል የተለያዩ ጉርጉር ሀሳቦች አሉ። አሁን ለምሳሌ እኔ ዛሬ ባቀረብኩት ርዕስ ላይ እንደገለጽኩት መንግስት ወይም የመንግስት አስተዳደር በሚያጠፋቸው በሚያጎላቸው ላይ ተነስቶ አገረ መንግስቱን ወይም ደግሞ ኢትዮጵያ የሚባለውን አገር ጥያቄ ምልክት ውስጥ የሚያስገባ ወዳልሆነ ነገር ይገባል ብሎ ሀሳብ የሚያራምድ እንዲህ አይነት ነገሮች የጋራ መግባባት ላይ አለመድረሳችንን የሚያሳዩ ምልክቶች ነው የሚመስሉኝ እና ብዙ የተዘበራረቁ ሀሳቦች አሉ። እንዲህ አይነት መድረኮችም እነዚህን እያጠበቡ በአንድ ጊዜ ወደ አንድ ወጥ ወደሆነ የለውጡን ግንዛቤና የለውጡ ቀጣይነትን ከማረጋገጥ አኳያ በአንድ የሚመጣ ነገር አይደለም። ስራ ይፈልጋል፣ ውይይት ይፈልጋል፣ ክርክር ይፈልጋል፣ በሀሳቦች ላይ ክላሪቲ ይፈልጋል። ይህን እየፈጠሩ ለመሄድ ነው እንግዲህ እነዚህ ተከታታይ መድረኮች እየተካሄዱ ያሉትና ወደፊትም ገና ብዙ ስራ የሚጠይቅ ነው የሚመስለኝ።
እርስዎ የኢህአዴግ ምክር ቤት ጽህፈት ቤት ኃላፊ ነው ታቶ ብናልፍ ና እርስዎ እስከሚያውቁት ድረስ በኢህአዴግ በኩል ምርጫው በተያያዘለት ጊዜ ነው የሚካሄደው? እዛ ላይ ትነጋገራላችሁ? ለምሳሌ በቀጣይነት ከፓርቲዎቹ ጋር የት ላይ ነው ያለን? ይህን በተመለከተ
እኛ እንደ ኢህአዴግ ያለን አቋም እስካሁን በተቀመጠው ጊዜ ሰሌዳ መሰረት ምርጫው ይካሄዳል የሚል ነው። ነገር ግን ፓርቲዎች የተለያየ ነገር እያነሱ ነው። ለምሳሌ አንዳንድ የፖለቲካ ፓርቲዎች ምርጫው መራዘም አለበት የሚል አቋም ያላቸው እንዳሉ ያው በተለያየ መንገድ ይደመጣል። አንዳንዶቹ ደግሞ ምርጫው በተያዘው ጊዜ ነው መፈጸም ያለበት መራዘም የለበትም የሚሉ አሉ። እንግዲህ የራሳቸው መነሻ ይኖራቸዋል። የእኛ አቋም ምንድን ነው? እኛ ብቻችን እንደ ኢህአዴግ አንወስንም ይሄን ጉዳይ። እንዳንድ የፖለቲካ ፓርቲ ምርጫው መራዘም አለበት ወይስ ባለው ጊዜ መቀጠል አለበት በሚለው ላይ የራሳችንን ሀሳብ ከማራመድና ውይይት ከማድረግ ውጪ ብቻችን ልንወስነው የምንችል ነገር አይደለም። የፖለቲካ ፓርቲዎች የምርጫ የማስፈጸም ሁኔታዎች የመሳሰሉት ነገሮች ግምት ውስጥ ገብተው የሚወሰኑ የሚሆነው ወደፊት ማለት ነው እና አሁን እንደ ኢህአዴግ በታሰበው ጊዜ ይሄዳል የሚል እምነት አለ። ነገር ግን ደግሞ ፓርቲዎች የሚያነሱት ጥያቄ ዝግ መሆን አለበት ብለን አናምን። መነጋገር አለብን፣ መወያየት አለብን። ከዛ መጨረሻ ፓርቲዎች ተወያይቶ የሚደርሱበት አቋም ያ ግምት ውስጥ ገብቶ የመጨረሻ የሚደረስበት ነገር ወደፊት ምናየው ይሆናል ማለት ነው።
ስለዚህ ለየትኛውም ሁኔታ በሩ ክፍት ነው ነው
በሩ ክፍት ነው
ጋራ ለሚወሰን ነገር።
አዎ አዎ ኤግዛክትሊ እንደዛ ማለት ነው።
እናም በከፍተኛ የለውጥና የሽግግር ጊዜ ላይ ባለችው ሀገር በሂደቱ ላይ የጋራ አቋም መያዝ የውይይት አጀንዳ ሆኖ ቀጥሏል። እየተሳተፉ የሚገኙት የተለያዩ የፖለቲካ ኃይሎችም መሰረታዊ በሆኑ አገራዊ ጉዳዮች ላይ የጋራ አቋም በመያዝ በለውጡም አካሄድ ላይ በመስማማት ነው ወደ ምርጫ ለመግባት እያሰቡ የሚገኙት። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለቅንብሩ እናመሰግናለን። አድማጮች፣ በወቅታዊ ጉዳዮች ላይ ያተኮሩ ውይይቶችና ዘገባዎቻችን በተከታታይ ይቀርባሉ። ታዲያ አሁን ወደ ማጠናቀቁ ተቃርበናል። አዲሱ
ማጠቃለያ ዜና ትፈልጋለህ?
ከማጠቃለያ ዜና ይልቅ ለስንብት ዜማ ብንመርጥ ምን ይመስልሃል? ብዙ ዜና ነበርና
ምንድን ነው
ዜማውን እንስማው መገመት ከቻልክ።
ማነው
ታምራት ሟቹ? ታምራት ነው በቅርቡ ከዚህ ዓለም በሞት የተለየው። ግሩም ግሩም ዜማዎችን ተጫውቷል። ታውቀው?
አዎ አዎ።
አንለያይም የምትለው ስልስ ለስንብት አድርገናታል። የትግርኛ ስርጭት ይቀጥላል። በእኛ በኩል አዲሱ
ምስጢር ነው፣ አንለያይም፣ ነገ እንመለሳለን ለማለት ነው።
ትክክል ነው።
እናመሰግናለን። አስተናገድናችሁ አዲሱ አበበና
አሉላ ከበደ። በዚህ ተሰናበትን።
ሰላም፣ ደህና ደሩ።
ደህና ደሩ። አንለያይም መገዴ
Zare in the gild, bayaz no ሰው ባይመስልም Bye, Sagar.